ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል ማን ያውራ የነበረ ክፍል 10 በመጨረሻም ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ የካቲትን ለመዘከር የወጣውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አድማጮቻችን፣ በሐሙስ ምሽት ዝግጅታችን አዲስ መጽሐፍ ትረካ እንጀምራለን። የመጽሐፉ ርዕስ የተደበቀው ማስታወሻ ሲሆን ደራሲው ዶክተር ሃራልድ ናይስተሮም፣ የስዊድን ተወላጅ ተርጓሚዎች ዶክተር ገበየው ተፈሪና ደሳለኝ አለሙ ናቸው። በቅድሚያ ዜና።
በውጭ ከሚኖሩ ኢትዮጵያውያን ወደ አገር የሚላከው ገንዘብ በአንድ ወቅት በአመት 4 ቢሊዮን ዶላር ደርሶ የነበረ ሲሆን ከቅርብ ጊዜ ወዲህ በጣም ያሽቆለቆለ የሚሄዱ ጉዳይ አሳሳቢ ነው ተባለ። በውጭ አገር የሚኖሩ ኢትዮጵያውያን በይፋ ወደ አገር የሚልኩት ገንዘብ በጣም የቀነሰ ከመሆኑ በተጨማሪ በወያኔ አገዛዝ ባለስልጣኖች በመታለልም ሆነ የጥቅም ተገዥ በመሆን የተለያዩ የስራ ተቋማትን መስርተው ሲንቀሳቀሱ የነበሩ ዜጎች ስራቸውን የዘጉ መሆናቸውም ታውቋል። አንዳንዶችም ንብረታቸውና ገንዘባቸውን በወያኔ ባለስልጣኖች እንደተዘረፉ ሲገልጹ፣ ሌሎች ደግሞ በአነስተኛ ገንዘብ እየሸጡ ወደ ነበሩበት የተመለሱ መሆናቸውም እየተነገረ ነው። ቀደም ብለው የግል ባንኮችን አክሲዮን በመግዛት ባለቤትነት ተፈቅዶላቸው የነበሩ የውጭ አገር ዜግነት ያላቸው ትውልደ ኢትዮጵያውያን የባንኮች አክሲዮን የውጭ አገር ዜግነት ላላቸው አይፈቀድም በመባሉ ገንዘባቸውን በቅጽበት ማጣታቸው ታውቋል። ገንዘባቸው እንዲመለስ የሚል መመሪያ ቢሰጥም አብዛኛዎቹ እስካሁን ያልተመለሰላቸው መሆኑን ተዘግቧል። በአዲስ አበባ ከተማ የጨዋጋ መናር ነጋዴዎችን ያሳሰበ ጉዳይ መሆኑ ታወቀ። ከጥቂት ጊዜ በፊት በኩንታል 335 ብር ይሸጥ የነበረው አሁን 625 ብር በመድረሱ ምክንያት በርካታ ደንበኞቻቸውን ያጡ የጅምላ ነጋዴዎች ሁኔታው በዚህ ከቀጠለ ስራቸውን ይዘጉ እንደሚችሉ ይናገራሉ። 1 ኪሎ ጨው በተርቻሮ በአማካይ የ3 ብር ጭማሪ ያሳየ ሲሆን ወደፊትም እየጨመረ ሊሄድ እንደሚችል ተገምቷል። ጨው በአብዛኛው የሚመረተው በአፋር ግዛት በሰመራና በአፍደራ ከተማ ኩባንያዎች አማካኝነት ሲሆን በሌላ ኩባንያ የአዩድን ንጥረ ነገር ተጨምሮበት የመጨረሻው የምርት ውጤት እንደሚገኝ ይታወቃል። በመሳሪያ መበላሸትና በቴክኒክ ጉድለት በየጊዜው የአዩድን ንጥረ ነገሩ ይዘት በከተፈለገው ደረጃ በታች ስለሚሆን በበርካታ ዜጎች ላይ የጤና ችግር እየፈጠረ መሆኑንም ባለሙያዎች ይናገራሉ። ረቡዕ መጋቢት 20 ቀን በወያኔ አገዛዝ ተልከው በሶማሊያ የተሰማሩ ወታደሮች በተጠመደ ፈንጅ ጉዳት የደረሰባቸው መሆኑን የአካባቢው የዜና ምንጮች ተናገሩ። ጉዳቱ የደረሰው ኤልኬ በተባለው አካባቢ ሲሆን ወታደሮች ኮንቮይ አጅበው ሲሄዱ መሆኑ ታውቋል። በአፍሪካ ህብረት ስር የተሰማሩ ወታደሮች የህዝቡን ጥላቻ ከመጨመርና አልሻባብን ከማጠናከር ውጪ ያተረፉት ነገር የለም ብለው የሚያምኑ አዲሱ የሶማሊያ ፕሬዝዳንት በወያኔ የተላኩትም ሆነ በሌሎች የአፍሪካ ሀገሮች የተሰማሩ ወታደሮች በአስቸኳይ ከሶማሊያ የሚወጡበት ሁኔታን ለማመቻቸት ጥረት እያደረጉ ነው ተብሏል። ወያኔ ሁኔታውን በሚስጥር በሚያዙ ምክንያት እስካሁን በወታደርነት ተልከው በሶማሊያ የሞቱትም ሆነ የአካል ጉዳት የደረሰባቸው ዜጎች ቁጥር በውል አልታወቀም።
ከጥቂት ቀናት በፊት በኮንጎ ዲሞክራቲክ ሪፐብሊክ መዳረሻቸው ጠፍቶ የነበሩ ሁለት የተባበሩት መንግስታት ድርጅት ባለሙያዎች ተገድለው የተገኙ መሆናቸው ታወቀ። የአሜሪካ ዜጋ የሆኑት የማይክል ሻርፕ እና የስዊድናዊቷ የዛይዳ ካትላን አስከሬኖች የተገኙት በመካከለኛው ካሳይ አካባቢ ነው ተብሏል። የሴትየዋ አንገት ተቀልቶ የወንዱም ደግሞ ምንም ሳይነካ መሆኑ የተነገረ ሲሆን ግድያውን የፈጸሙት በአካባቢው የሚንቀሳቀሱ አማጽያን ኃይሎች ሳይሆኑ እንደማይቀር ተገምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ሁለቱ ባለሙያዎች መገደላቸው ያሳዘናቸው መሆኑ ገልጸው ገዳዮቹን ወደ ፍርድ ለማምጣት የሚቻለውን ሁሉ እንደሚያደርጉ ገልጸዋል። ባለፈው ሳምንት መጨረሻ ላይ የፖሊስ መኮንኖች በእነዚሁ አማጽያን መገደላቸው ይታወሳል። የተባበሩት መንግስታት ድርጅት ባለስልጣኖች ረቡዕ መጋቢት 20 ቀን ካምፓላ ኡጋንዳ ላይ በሰጡት መግለጫ ባለፉት 3 ወራት በቡሩንዲ 4000 የሚሆኑ ዜጎች በወባ በሽታ መሞታቸውን ተናግረዋል። ካለፈው ጥር ወር ጀምሮ በአገሪቱ 9 ሚሊዮን ዜጎች በወባ በሽታ የተለከፉ ሲሆን ይህም ቁጥር ከ11 ሚሊዮን የአገሪቱ ህዝብ መካከል ከ80% በላይ ነው ተብሏል። ብሩንዲ በርስ በርስ ጦርነት እየታመሰች ያለች ስትሆን ችግሩ በሽታውን የሚያባብሰው መሆኑም ይገመታል። በሜዲትራኒያን ባህር ስደተኞችን የጫነ ጀልባ በመገልበጧ 146 ስደተኞች ሕይወታቸውን ሳያጡ እንደማያቀሩ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም ረቡዕ ዕለት በሰጠው መግለጫ አስታውሷል። ስደተኞችን የጫነችው ጀልባ ሳብራታ የተባለውን የሊቢያን ወደብ የለቀቀችው መጋቢት 19 ሲሆን በርከት ያሉ ሴቶችና ሕፃናት ጭና እንደነበረም በስፔን የጠረፍ ጠባቂዎች ሕይወቱ ከዳነ ስደተኛ የተገኘው መረጃ ይገልጻል። ስደተኞቹ ከናይጄሪያ፣ ከማሊ፣ ከጋምቢያ እንዲሁም ከሌሎች የምዕራብ አፍሪካ ሀገሮች የመጡ መሆናቸውም ተነግሯል።
አድማጮቻችን፣ ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ሰላም ላንቺ ወድናት ተሩቆኝ ሰላም ቆይ አባው ይሻለው ወንጌል ታለቡ በትታገ ሰላም ላንቺ ወድናት ተሩቆኝ ሰላም ቆይ አባው ይሻለው ወንጌል ታለቡ በትታገ ጧት ማታ ገሬ ሳታው ታት سلام لانچی اگر آجی من مکانش لبون لاجی درو مگویا بیدم سینیش سلامی روشال بجوشتی سلام لانچی اگر آجی من مکانش لبون لاجی درو مگویا بیدم سینیش سلامی روشال بجوشتی به حساب بنا بوسته سلام لانچی ወድናት ተሩኝ ለናፍቆት አታውስሻለው ወንጌል ካለው በበካጅ ሰላም ላንቺ ወድናት ተሩኝ
ማንያውራ የነበረ ክፍል 10 የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተመኮርባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ እያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አብደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉምልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ ያገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ሊያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ እያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደት ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበርና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬ ማንኮታኮት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነቃጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየረገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየረገፈ ያስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለ። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያንንም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ርዕዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወኔና ጽናት ለመያዝም ራእይ የፖለቲካ እምነት አንቀሳቃሽ ርዕዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ እጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገዝቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ በአጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉምባሽ ተልኮ ሆኗል። ሪዮት ወይም ህዝባዊ ራይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለእናንተ ግን መርገም ነበር ብለን ልናስታውሳቸውም በመፈለግ ነው። ጫቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የየካቲት አብዮት የማይነጣጠሉ ናቸው። የየካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባወራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በሀገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጠውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
Don't get in time. نسها قال قدمم بالليني داوود اسانا روغيتون غورمزا زاونتون هاجر حزبيا لهون بغف يجدلو قبلي قفتنيا سكلو يغرفو يقاي شبر تريت قلالا يسرو هارمني درغوچ باسم باب قوارا تغايون عدمتو تنكتن يامارا يالو چرسو بتاغاي ريسا قنطليت تجاوتو بغف ترمام جو لسلطاني بقو زرنيو چهلو ويانيو چهلو انيادر قو چهلو በስደት ዓለም ውስጥ የማያፍሩ ሆነው ያሰለባቸውን ሊያጠቆተርሱ ሀብረተ ቢሶቹ አጠፋን ይቅርታ ማረኝ ህዝብ ሆይ ብለው ንስሐ ሳይገቡ የምን መተቃቀፍ ገዳይን መሸለም ሀገር ያጠፋውን ትውልድ የበላውን ወዳጅ ብሎ ማቀፍ በታጋይ መፈረጅ ተቃዋሚ ማለት የምን መጃጃል ነው እስከመቼ ውርደት ሰማዕትን መርሳት እስከመቼ ቀሌት ወግድ ነፍሰ ገዳይ የሽብር አራማጅ ወግድ ነፍሰ ገዳይ ዘረኛ አስመሳይ ይሁን መፈክሩ ህዝባዊ አቋማችን ነፍሰ ገዳይ ይውጣ ይጽዳኛ ጎራችን ህሊናችን ይረፍ يمچو نفساچ ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የካቲት 66 ታሪካዊ አብዮት ከፈነዳ 36 ዓመት አለፈ። የህዝባዊ አብዮት የአመጽ ክስተት ጻራቸው ለሆነ ሁሉ መርዶ ነግሮ ለጥቂቶች ጥቅምና ድሎት ብቻ የቆመውን ኋላ ቀር ያጽዮን ስርዓት ያንኮታኮተ ነበር። ግብታዊ ነው ቢባልም ለአመታት ተካሂደው በነበሩና የደም ግብር በተከፈለባቸው ያርሶ አደር አመጾች የላባደር አድማዎች የተማሪና ምሁራን ትግሎች ተንኮታክቶ ያደገ ያበበ ነበር። የህዝብ አመጽ መች እንደሚፈነዳ በቀን ደረጃ ማወቅ ቢገድም ያሴው ስርዓት ግን ወደ መቀበሪያው መድረሱን ያወቁ ምሁራን የፖለቲካ ድርጅትን መመስረት ማስፈለጉን ተረድተው በሚያዝያ 1964 ዓመተ ምህረት ኢሃፓን መስርተው ነበር። የካቲት አብዮት የትግል መንፈስ በአገራችን ታሪክ ከፍተኛ ቦታ ይዞ የተገኘበት ምክንያቶች አያሌ ሲሆኑ ዛሬ አገራችን በአጥፊ ዘረኛ ቡድን መዳፍ ስር ገብታ ስትሰቃይ መታወስና መታደስ ያለበት ሆኖ ይገኛል። ለሲዩ መመለኮቱ ንጉስ ሰግዷል። ድሃ ድሮስ ምን አውቆ ከመገዛት በቀር ይባል የነበር ህዝብ በማንነቱ የተነሳ ይናቅ ይበደል የነበረ ህዝብ የጭቆና ጭጋግን ካንጎሉ ገፎ የአመፅ ደወልን አሰምቶ የምቢኝንም ከበሮ ጎስሞ አልገዛም እኔ ከእንግዲህ በኋላ ብሎ በጋራ ሲነሳ ማንም ኃይል ሊያቆመው አልቻለም። ጨቋኙ ስርዓት የመጀመሪያውን የህዝብ ተቃውሞ ሲያይ ሸብረክ ብሎና ርዶ አልወደቀም። ህዝባዊ እንቅስቃሴውን ለማፈን የጦር ኃይሉንና ፖሊሱን አሰማርቶ ደም አፍሷል። ህዝብ ግን ቢበዛ ድንጋይ አልያም ሰላማዊ ሰልፍን መሳሪያው አድርጎ ለግቡ ተዋድቋል። ስርዓቱ ይመካበት የነበረው ጦርም ቀስ በቀስ ሊናድና ለአጼው መታዘዙ ሊያበቃም የቻለው ከመስዋዕትነት በኋላ መሆኑም የሚታወስ ነው። የህዝባዊ መነሳሳቱ ምንም እንኳ በከተሞች ያተኮረ ቢሆንም የትግል ቆርጦ የተነሳው ህዝብ በግድያ ሳይሸማቀቅ ቀጣይ ትግልን በማካሄድ ስርዓቱ ሊሸነግልና ትግሉንም ሊያደናቀፍ ሲጥር በጠቅላላ የሰራተኛ አድማ ትግሉን በማፋፋም የስርዓቱን ውድቀት ሊያመጣ ችሏል። የህዝብ ድል በመርጥ መኮንኖች ቢቀማም የካቲት አብዮት ኋላ ቀሩን ስርዓት በመደምሰስ ደረጃ ታሪካዊ ድልን ተቀዳጅቷል። የካቲት አብዮት ማጠየቂያው አንዳንዶች በስህተት እንደሚሉት በባዕድ ርዕዮት የተቃኙ ወጣቶች ሊበጠብጡ በመነሳታቸው ሳይሆን ስርዓቱ አድሃሪና ጸረ ህዝብ በመሆኑ በፈለፈላቸው የማይታረቁ ቅራኔዎች ምክንያት ነው። በአገዛዙና በህዝብ መካከል የነበረው ፈርጀ ብዙ ቅራኔ ከቶም የማይታረቅ ሆኖ በመምሰሉ ህዝብም እንደ ቀድሞ ሰጥ ለጥ ብሎ ለመገዛት አሻፈረኝ በማለቱ አብዮቱ ሊፈረዳ ችሏል። በወቅታዊነት የቤንዚን ዋጋ መጨመርና የትምህርት ይዞታን ለማሻሻል ተብሎ የታቀደው ፖሊሲ ማለትም ሴክተር ሪቪው በአስተማሪዎችና ተማሪዎች ዘንድ ድጋፍ ማጣቱ ምክንያቶች ቢባሉም ሲያመረቀዝ የቆየው መሠረታዊ ቅራኔ ለፍንዳታው ዋና ምክንያት ነበር። ይህን አይነቱ የቀውስ ወቅት ሲከሰት ገዢዎች ባለፈው መንገድ መግዛት ሲያቀታቸውና ህዝብም እንዳለፈው አልገዛም ሲል ለውጥ ሊወልድ የሚችል ሁኔታ መከሰቱ ሁሌም ያለ ነው። ይህን መርቶ ከግብ የሚያደርስ ህዝባዊ ድርጅት መኖር አለመኖሩ ደግሞ ለህዝብ የሚበጅ ለውጥ መምጣት አለመምጣቱን የሚወስን ይሆናል። በየካቲት 66 ኢህአፓ የመሪነትን ሚና ለመጨበጥ ድርጅታዊ አቅም ስላነሰው የተደራጀው የወታደር ክፍል በመኮንኖች አማካይነት ስልጣን ያዘ። የህዝብን ትግል ፍሬ ቀማ። መሰረታዊ ቅራኔ ስንልም በስርዓቱና በህዝብ መካከል የነበሩትን ፖለቲካዊና ኢኮኖሚያዊ የማይታረቁ ቅራኔዎች ማለታችን መሆኑ ግልጽ ሊሆን ይገባዋል። ከነገር ማን ይቅደም የደም ነውና ህዝብን ፍዳ ያበላና ያሰቃየው ደም ያፈሰሰው ስርዓት መወገዱን ህዝብ በጣም ፈልጎ ነበር። ዛሬ ታሪክም የማያውቁ ክፍሎች ወይም የዚያ ስርዓት ተጠቃሚ የነበሩና ናፋቂ የሆኑት ያጼውን ስራታ ቆንጅተው ሊያቀርቡ ቢፈልጉም መቼም ቢሆን መች የማይካደው ሀቅ ግን ያ ስራት ለብዙሃኑ መርገም ሆኖ መቆየቱን ነው። አርሶ አደሩ በተሰኝነትና በገባርነት ሲበዘበዝ ሰራተኛው ህዝብም መፍታልባ ሆኖ የአገር ሉዓላዊነት ተደፍሮ የባዕድ ጦር ሰፈር በአገሪቷ መሬት ነበረ ጥቂቶች በብዙሃኑ ላይ ሲቀልዱ እንደነበር የሚታወስ ነው። ለአጼውና ቤተሰባቸው ለልዑሎችና ራሶች ለሚኒስትሮችና አቀባባይ ከበርቴዎች የተመቻቸው የዚያን ጊዜ ኢትዮጵያ ለብዙሃኑ ሲኦል ነበረችና ድሃው ህዝብ በላቡ ያስተማረው ወጣትና የነቃው ክፍል ለፍትህ መጮህ እና ጭፍን ብዝበዛን መቃወም የግድ ሆነበት። ሬዮት ወዘተ ከዚያ በኋላ የመጣ ነው። ሹም ለሹም ይጎራረሳል፣ ድሃ ለድሃ ይለቃቀሳል የሚለው ብሂል ያብቃ። ህዝብ መጫወቻ አይደለም ብሎ መነሳት የተገደደው ወጣት ክፍል ተነስ የሚል የባዕድ ቀስቃሽ የሚፈልግ አልነበር። በባላባታዊ ስርዓት ደይን ውስጥ ብሩህ ህዝባዊ ቀን ታይቷቸው የለውጥ እሳትን መሬት ላራሹ ብለው የለኮሱት ታሪክ የማይረሳቸው ባለውለታዎች የጀግኖች ሰማዕት አኩሪ ወራሾች ነበሩ። የተሻለ ስርዓት ምኞታቸው ከሽፎ የቀረው የጥቁር አንበሳ አርበኞች የነበላይ ዘለቀ ለውጥን የሞከሩና መንፈሳቸው ከሽፎ የሞትን ጽዋ የተቀበሉት አገር ወዳዶች ለአገሪቱ አደቁት ብዙ ሺዎች መንፈስና ፍላጎት ሁሉ በወጣቶች ሰርጾ የራስን ጥቅም ጥሎ የህዝብን የጋራ ጥቅም ማስቀደሙ ያሸነፈበት ሁኔታ ተከስቷል። የጨቋኙ ስርዓት ጋሻ ጃግሬዎችም ያኔም ሆነ ዛሬ መሬት ላራሹ መባሉና ብዙሃኑ አርሶ አደር ከገባርነትና ከተሰኝነት ተላቆ ሰብዕናውንና መሬቱን ምርቱን በባለቤትነት እንዲይዝ የተደረገው ትግል ይሰቀጥጣቸዋል። የብዝበዛና ጭቆና ስርዓታቸው ግብዓተ መሬት ደወል ያቃጨለበት ነውና መሬት ላራሹ ፈላጭ ቆራጭነት ያብቃ የተባለውም ህዝብን ሙሉ መብት ለማጎናጸፍ የተቃኘ በመሆኑ ስልጣን በጥቂቶች ተይዞ ይቆይ ባዮችን ትናንትም ዛሬም እንዳበገነ ያለ አቋምና መፈክር ነው። ምንም እንኳ አጼው የኢትዮጵያ ህዝብ ሞግዚት የሚያሻው ህፃን ልጅ አይነት ነው ብለው ቢመጻደቁም የሀገራችን ህዝብ ራሱን ማስተዳደር ይችላል የሚለው ጽኑ እምነት ከፈላጭ ቆራጭ አዳናቂዎች ጋር ትናንትም ዛሬም መጋጨቱና መቃረኑ አልቀረም። የአጼው ስርዓት እንዲሻሻል የተደረጉት ሙከራዎች ሁሉ በመክሸፋቸው ስርዓቱ መወገድ አለበት የሚለው ድምዳሜ ከተራማጆቹ አልፎ የህዝብ በመሆኑ የየካቲት አብዮት ባጭር ሊቀጭ አልቻለም። እንቅስቃሴው መሠረታዊ ጥያቄዎችን አንግቦ የተነሳ በመሆኑ የአጼው ስልጣን መለኮታዊ ነው፣ ከቶም የማይጠየቅ የሚለውን ማገጃ ጥሶ ይጠየቃል እንጂ ምን ነው አይጠየቅ፣ አልፎም ይወገራል እንጂ ምን ነው አይወገር ብሎ ስርዓቱን ተጋጠረው፣ አቸነፈው። መሬት ላራሹ ብዙሃኑን የሚመለከት መሠረታዊና ዋና ጥያቄ ሆኖ ሳለ ዛሬም ምላሽ ስላላገኘና እንዲያውም የሀገር መሬት ለባዕዳን እየተሸጠ በመሆኑ ዋና የትግል መፈክር ነው። የእኩልነት ጥያቄም ብዙሃኑን የሚመለከት ነበር። በመሆኑም ችግሩ መነሳቱና መፍትሄንም መሻቱ የሚጠበቅ ነበር ማለት ይቻላል። ሁሉን የሚያሳይ መስታወት ሳይሆን መሰንበት ነው ተብሏልና ጊዜ በማለፉ የአጼው ስርዓት አስከፊነት ተዘንግቶ በህዝብ መካከል በብሔረሰብና ሃይማኖት መሰረት አይን ያወጣ ልዩነት ይደረግ እንደነበርም መካድ ተጧጡፏል። ህዝብን በአንድነት አነሳስቶ ለውጥን ለማምጣት የፈለጉ ክፍሎች ለነበረው ልዩነትና የእኩልነት መጥፋት ምላሽ ለመስጠት መሞከራቸው ችግሩን እንዳስነሳ አድርገውና አስመስለው በማቅረብ ነጋ ጠባ ታሪክንና ሀቅን የሚሽሩ በርከት ማለታቸውም የሚታይ ነው። ያበጠው ፈንዳ ብለው ይህች ኢትዮጵያ ለጥቂቶች ገነት ለብዙሃኑ ደግሞ እስር ቤት ናት ሊሉ የደፈሩትን ዋና ጥፋተኛ አድርገው ሊፈርጁም ተነስተዋል። የካቲትም የወለደው የትግል አቅጣጫና እምነት ህዝብን አስተባብሮ በአንድ በማታገሉ ትክክለኛነቱን የገለጠ በመሆኑ ራሱን በዚህም ተከላክሎ ትክክለኛነቱንም አሳይቷል ብንል ስህተት አይሆንም። በየካቲት ተራማጅ ኃይሉና ህዝብ በጋራ ነው የተነሳው። ብሔረሰብና በሃይማኖት ደረጃ አልተያየም ነበር። ኢትዮጵያውያን እስላሞች ባደረጉት ሰላማዊ ሰልፍ ክርስቲያኖችም ተሳትፈውበታል። ተማሪዎች በብሔረሰብ ሳይለያዩ፣ ለባደሮች በብሔረሰብ ሳይለያዩ በጋራ አቋም ወስደው በጋራ ታግለዋል። ይህ ሁሉ ስለ እኩልነትና አብሮ መኖር፣ ስለ ትምክህት ጎጂነት፣ ኢትዮጵያን በእኩልነትና በዴሞክራሲ በአዲስ ለመገንባት መታገል አስፈላጊነት ወዘተ የተደረገው ቅስቀሳ ውጤት ነው። ይህን የካቲት መንፈስ ለማጫጫት ግን ጠባቦችም ስርዓቱም መወራጨታቸው ደግሞ የታየ ሐቅ መሆኑ ሊረሳ አይገባም። ትናንትም ዛሬም ሊድበሰበስና ሊካድ ወደሚፈለገው ሐቅ መለስ ስንል ደግሞ ችግሩን የቀፈቀፈው የነበረው ስርዓት መሆኑን መካድ መቼም አንችልም። ሐሰተኛ ያወራውን ፈረሰኛ አይመልሰውም ሆኖ የተደጋገሙ ሐሰቶች እውነት ሊመስሉ እየዳዳቸው የተወሰኑ ክፍሎችን ቢያደናግሩም እኩልነትን በተመለከተ ችግሩ ከነበረው ስርዓት ጋር የተያያዘ ነው። አንዳንዶች ሐቅን ባፍጢሙ ደፍተው ለምሳሌ የኤርትራን ችግር ኢህአፓ ፈጠረው ወይም ለሻዕቢያ ድል ኢህአፓ በወታደር ውስጥ ያካሄደው ሻጥርና ቀስቀሳ ጠቀመው ቢሉም ሰማይ ከምድር ቢገናኝ ሊሻር የማይችለው ሐቅ ግን የኤርትራን ችግር የፈጠረውና ያባባሰው የአጼው ስርዓት መሆኑን ነው። የኤርትራ የአንድነት ኃይሎችን በመበደልና ባንዶችን በማቀፍ የፌዴሬሽኑን ይዞታ ሕጋዊ ባልሆነ መንገድ በማፍረስ ለችግሩ ወታደራዊ መፍትሄ በመሻት የኦም ሀጀር ፍጅትን ይጠቅሷል ወዘተ የአጼው መንግሥት የኤርትራን ችግር አጦዘው አባባሰው። ቀጥሎ የመጣው አረመኔ የደርግ አገዛዝም ፖለቲካው መፍትሄን በመሻት ፈንታ አማናንዶ ምን ሆነ ይህን አማራጭን በመግደል ሁኔታውን አባብሶ ለጣልቃ ገቦች በሩን ከፈተላቸውና ውድቀቱን አስከተለ። የደርግ ሰራዊት ሽንፈት የኢህአፓ ስራ ሳይሆን የመንግስቱ ኃይለ ማርያም ኃላፊነት መሆኑ የፈጃቸውን መኮንኖች ያስቧል። የሚካድ ሊሆን አይችልም። ኢህአፓ ይህ ችግር በሰላምና በዴሞክራሲያዊ መንገድ ይፈታ ብሎ ቢወተውት በኃይላቸው የተመኩና ያበጡ ክፍሎች ጆሮ ዳባ ልበስ ማለታቸው ደግሞ የሚታወቅ ነው። ለማንኛውም ግን አገዛዙ በፈጠረው ቀውስና የተወሳሰበ ሁኔታ የኤርትራ ነጻ አውጪ ግንባር ጀብሃ የተባለው ተቋቁሞ ውጊያ ከጀመረ ከአራት ዓመት በኋላ ኢህአፓ መመስረቱንና ጨቅላ ድርጅት መሆኑን ማስታወስም የግድ ይሆናል። ለዚህም ነው በኤርትራ ጉዳይ ኢህአፓን ለመውቀት መነሳቱ አንድም አህያውን ፈርቶ ዳውላውን፣ ሌላም አባ በበሉ እማሆይ ተቀጡ የሚሆነው። በመሆኑም የህዝብ እኩልነት ችግር ይህን ችግር ሊፈቱ በሞከሩት የመፍትሄ ሐሳብ የተቀሰቀሰ ሳይሆን በስርዓቱ በደለኛነት የነበረና የቆየ ነው። በብሔረሰቦች መካከል ልዩነት ይደረግ ነበር። የሃይማኖት እኩልነት አልተረጋገጠም ነበር። ይህ ጭቆና በተለይ በደቡብ ከመሬት ይዞታ ማለትም ከጨፈኝነት ጋር የተያያዘ ነበርናም ችግሩ በቀላሉ ሊታይ የሚችል አልነበረም። የህዝብ እኩልነት ይረጋገጥ፣ ራስ በራስ ማስተዳደር እውን ይሆን ያሉትም ስርዓቱ ለፈጠረው ከፋፋይና ሀገር ጎጂ ሁኔታ መፍትሄ የፈለጉ እንጂ ያልነበረን ሁኔታ አልፈጠሩም። ለዚህም ነው የካቲት ስንል ህዝብ እኩልነትን የሚያረጋግጥ ዴሞክራሲን እውን ለማድረግ የተካሄደ ትግል መሆኑን የምንረዳው። የሀገርና የህዝብ አንድነትም በአስተማማኝ ዴሞክራሲያዊ መሰረት ላይ ሊከሰት የቻለ ባለመሆኑ ጭቆና ስለነበር ይህን ችግር ማስወገድ የግድ አስፈላጊና ለትግሉም ስኬት ወሳኝ ነበር። ሀገር ሰላም ነው፣ ህዝብ አንድ ነው፣ የተበደለ የተጨቆነ የለም ብሎ ራስን እንደ ሰጎን ባሸዋ ቀብሮ በምኞት ሰረገላ መጋለቡ ቢቻልም ለሀገር የሚበጅ ባለመሆኑ የኢትዮጵያን ህዝብ አንድነት የሚሹ ይህን አንድነት የሚጻረረውን ሁሉ ጋሬጣ ለማንሳት ለማስወገድ መጣር ግዴታቸው ነበር። የአጼው ኢትዮጵያ አንደኛ ደረጃና ሁለተኛ ደረጃ ዜጎች ብሎ የመደበ ነበርና ይህ ያስከተለውን በደል መካዱ ወደፊት የሚያራምድ አልነበረም። ጭቆናና በደል ባልነበር፣ ተበደል መብት ተነፈግን የሚል ህዝብ ባልነበር፣ ማን ቢሆን ማን የብሔረሰብ ጥያቄ ቢል ሰሚ ባላገኘም ነበር። በየካቲት በአንድነት የተነሳውን ህዝብ በማጥቃት ህብረ ብሔር ድርጅቶችን በማሳደድና በሽብር በመምተር ለጠባቦቹ ምቹ መንገድ አገዛዞቹ በተለይም የመንግስቱ አረመኔ ስብስብ ባይከፍትላቸው ኖሮ ወያኔ ባላመቸው ነበር። ኢትዮጵያዊነትን ዶጋ አመድ በማግባቱ የማይናቅ ሚናን የተጫወተው ሐራሪ በፈረጠጠው ኮሎኔል የሚመራው አገዛዝ እንደነበር መካድ የሚቻል አይደለም። የካቲት አብዮት ያለፈውን የገረጀፈ ስርዓት ቀብሮታልና ወደዚያ ለመመለስ የሚከጅሉት ሁሉ በከንቱ መሆኑን በጊዜ ማመን ይኖርባቸዋል። የታሪክ ሚና የኋላ ማርሽ የለውም። ያልነበረን ወርቅ ጊዜ መመኘቱ ቅዠትና ብስጭት እንጂ ክስተት ሆኖ አሉ የሚል አይደለም። የካቲት የሰጠን መልእክት ያለፈው ደቋል ለመጪውና ለአዲሱ ተዋደቁ የሚል ነው። የካቲት የሰጠን መልእክት የተባበረ ህዝብ ታሪክን ይገራል፣ የሚመኘውንም ማግኘት ይችላል ተባብሮና ቆርጦ ከታገለ የሚል ነው። ስልጣን የያዙት ምንኛ በኃይላቸው ቢኩራሩ ህዝብ በጋራ ከተነሳ ያቸንፋቸዋል የሚል ነው የካቲት መመሪያ። ህዝብም በርካታ የትግል መሳሪያዎችና መንገዶች እንዳሉትም የካቲት 66 ጠቁሟል። ከአገዛዙ ፈቃድና ፈቃድ ውጪ ሰላማዊ ሰልፎችን ማካሄድ፣ ጠቅላላ የሥራ ማቆም አድማ ማድረግ ወዘተ ሁሉም ውጤታማ ሆነው ታይተዋል። ዛሬ ህዝባዊ አመጽ ስንልም ጠቃሚ የሚሆን ትምህርት ተገብይቷል። የህብረተሰቡ ክፍሎች ማለትም ተማሪ፣ አስተማሪው፣ ላብ አደሩ፣ ታክሲ ነጂው፣ ሴቱ ወንዱ፣ ሴተኛ አዳሪው፣ ቄሱ፣ ቢሮ ሰራተኛው፣ ወታደሩ፣ ፖሊሱ፣ ሁሉም ከተባበሩ ክንዳቸው ፈጣማና ጠላትን የሚያደቅ መሆኑም ታይቷል። ከዚህ ሌላ የካቲት አብዮት ግልጽ አድርጎ ያለፈው ሀቅ ደግሞ ትግልና ድል ሁሌም መስዋዕትነትን ጠያቂ መሆናቸውን ነው። ዛሬ ለተቀማጭ ቅርቡ ሆኖ ሳይደሙ ቀርቶ ሳይታገሉ ድልን እንቀዳጃለን ባይ የምላስ ፋኖች በስቶ ባለበት ለትግል መስዋዕት ከስህተት ተመድቦ የታገለው በከንቱ እንዳለቀ ያታገለው ደግሞ እንዳስጨረሰ የሚወነጀልበት ሁኔታ ብቅ ብሏል። 7 ዓመት እንዳይማሩ 70 ዓመት ይደነቁሩ ነው ነገሩ። ታሪካችንን ብንቃኝ ኢትዮጵያ ተከብራ የቆየችው ብዙ ደም ፈሶ ከባድ መስዋዕትነት ተከፍሎ እንጂ በመለላና ልመና አይደለም። ትግል ከተባለ መስዋዕትነት አለ። ከመሞት መበርከት የመጣውን ቆሻሻ ሁሉ በትዕግስት መሸከም የሚሉ ከበዙ ሀገር ትዋረዳለች፣ ጭቆናም አይወገድም። ጠላት ጉልበት አለው በሚል መራጭ ከሰፈነም ሀገር አድን ትግል ሊካሄድ አይችልም። ዛሬ የወያኔና ደጋፊዎችን ጉልበት አይተው የሚረዱ ለትግልና ለሀገር መስዋዕት በከንቱ ማለቅ ነው ብለው የሚደመድሙ ሀገራድን ትግል ለማካሄድም ሆነ በዚህ ትግል ሊሳተፉ የሚችሉ አይደሉም። ጥይት ሳይተኮስ ብረት አውርደዋል። ትጥቅ ፈተዋል። ፍርሃትን ማሸነፍ አቅቷቸው እጅ ሰጥተዋል። ከዚህ አቋም ወደ ዘመናዊ ባንዳነትና ተለጣፊነት ሸርተት ማለቱ ብዙ ጉዞን የሚጠይቅም አይሆንም። ያባ በየካቲትም ሆነ ፋሽስታዊ መኮንኖች ሥልጣን ከጨበጡ በኋላ ታግሎ መሥዋዕትነትን ከፍሏል። በሽብር ሕዝብን የፈጀው የኮሎኒሉ አገዛዝ እንጂ ያባ አልነበረም። ያባ ሕዝብን አላስጨረሰም፣ አታገለ እንጂ። ሕዝብን የጨረሰው የመንግሥቱ አገዛዝ ነው። ያንዱን አበሳ በሌላው ላይ ማበስ የማይገባ ከመሆኑም ሌላ ወንጀልም ሊባል የሚችል መሆኑ መዘንጋትም የለበትም። የማንኛውም ሀገር ዜጋ ግዳጅ አለውና ከዚሁም መጀመሪያው ሀገሩን መጠበቅ መንከባከብ ነው። ሚሊዮኖች ሀገራቸውን ጥለው ሊሸሹ ሊሰደዱ አይጠበቅም፣ ሊሆን የሚችልም አይደለም። ሰው ሲሰደድ ከማንነቱና ከህሊናውም ጋር ነውና ከሀገር ወጣው ብሎ ሀገርን መርሳት ከክህደት የሚፈረጅ ጥፋት ነው። ከራስ በላይ ነፋስ የሚሉ በስተው በነበር የካቲት አብዮት ተካሂዶ ጨቋኙ ሥርዓት ባልተወገደ ነበር። ሀገርንም ለማዳን ሕይወቴ ለሀገሬ የሚል ዜጋ መበረከቱን መብዛቱን የግድ ይላል። የጭቆናው ክፋትና መራራነት የጋገረውና ያፈዘዘው ከበዛ ሀገር ወዮላት ማለት እንችላለን። ዜጎች ሁኔታው ደይኖና ከፍቶ ባለበት አንጀታም ሆነው በመራራው ትግል ሊሰማሩ የሚችሉት ቀቢጸ ተስፋን አስወግደው ፍርሃትን ገርተውና በቁጥጥር አስገብተው ግለኝነትን አሽቀንጥረው ጥለው እምቢኝ ለአገሬ ብለውና ሞት አይፈራ የሆነው ሲነሱ ነው። የካቲትና የዚያን ጀግና ትውልድ አርአያነት ሲቀበሉ ነው። ባለጌ ሞት ቢያፈጥ ማንስ ሊፈራ ነው? የኛ ተልእኮ ኢትዮጵያን ማዳን ነው የሚሉ ቆራጦች ያስፈልጋሉ ማለት ነው። ይህን ነው የካቲት ያስተማረን። ድልንም ለማስከበር ለዓለም ነጠቅ ተደራጅቶ መገኘት ወሳኝ መሆኑን የካቲት አሳይቷል። ሕዝብን አደራጅቶ ማታገልና መታገል ዛሬም ዋናው ተልእኳችን ሆኖ ይገኛል። የካቲት ያመጽ መንፈስ ያብብ። ድል ለኢትዮጵያ ሕዝብ።
ቀድሞ ለፋሽስቶ
ያጎነበስን
ዛሬም ለቆጠኞ
እንበረከትን
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አትመርቅ ግንባርክን አሳየው በቃይ ተፋላሚ ታጎም ያታገለ ህግየ በላይ ይሁን ብለህ ያስተማርከው ሉዓላዊነት በክብር ያስከው ያገር ክብር መላሽ ይሃፋ እውነት ነው። የህዝብ ተስፋነ
ግንባርክን አሳየው
ቅንነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየው
Gumbatina saye, 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 g